አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 14 እና የመጨረሻውን አስተምተን የተቀበለ ፕሮግራማችን ፍጻሜ ይሆናል። የተደበቀው ማስታወሻ የ1928-1929 ዓ.ም የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓ.ም። ክፍል 14 ምዕራፍ 25 የውድቀቱ መንስኤዎች። አዲስ አበባ ሰዓቷ እየተቃረበ ነበር። በዓለም ውስጥ የመጨረሻዋ የፊውዳልና ያልሰለጠነው አገር ዋና ከተማ ውስጥ ቅጥ ያጣ የውጭ ሰዎች ጥላቻ እንደ ድንገተኛ ጎርፍ ይገነፍል ነበር። በያሉበት ሆነው የውጭ ሰዎች ጣሊያኖች ላይ እርግማንና ጥላቻ ያወርዱ ነበር። በጎን ደግሞ በሽብር ተውጠው ጣሊያኖቹ መተው እነዚህ ራሳቸው ያስታጠቋቸው የኢትዮጵያ ሰዎች ካደረጉባቸው ከበባ እንዲያድኗቸው ይፈልጋሉ። መስከረም 23 ቀን የጣሊያኑ መሪ ሙሶሎኒ ሚያዝያ 27 ለመላው የኢጣሊያ ሕዝብ አዋጅ እንዲነገር ትዕዛዝ ሰጥቷል። 30 ሚሊዮን የሚሆኑት ጥሪው የተደረገላቸው ጣሊያኖች የሚከተለውን ታሪካዊ ንግግር አዳምጠዋል። የአብዮቱ ጥቁር ሸሚዝ ለባሾች፣ መላው የጣሊያን ወንዶችና ሴቶች፣ ከተራሮችና ከውቅያኖስ አድማስ የምትገኙ ጣሊያናውያንና የጣሊያን ወዳጆች ስሙ። ማርሻል ባዶሊዮ የሚከተለውን ቴሌግራም መልእክት አስተላልፎልኛል። ሚያዝያ 27 ቀን በ10 ሰዓት እኔ በድል አድራጊው የጣሊያን ሰራዊት ግንባር በመሆን አዲስ አበባ ገብቻለሁ። ለጣሊያን ሕዝብ እና ለመላው ዓለም ጦርነቱ እንዳለቀለት አስታውቃለሁ። ለጣሊያን ሕዝብ እና ለመላው ዓለም ሰላም እንደተመሰረተ አስታውቃለሁ። ኢትዮጵያ ኢጣሊያ ነች። ዛት ያላቸው የቀድሞ የይሁዳ አንበሳ ስርወ መንግስት ጎሳዎች በጣሊያን ሶስት ቀለም ባንዲራ ስር በሰላም ለመኖርና ለመስራት ፍላጎታቸውን በግልጽ አሳይተዋል። ያለቀላቸውና በሽሽት ላይ ያሉት ባላባቶችና ራሶች ከዚህ በኋላ ምንም ስልጣን የላቸውም። ወደ ቦታቸው የሚመልሳቸው ምንም አይነት ኃይል ባለሙስ የለም። የሽያመታት ዕድሜ ያለው አገርና መንግስት በፍጥነት ሊወድቅበት የቻለበት ምክንያት ምንድነው? ባለው የተራሮች አቀማመጥ በተዋጊ ሰዎች ምክንያት እስከዛሬ ድረስ ከውጭ ከሚመጣ ጥቃት የተጠበቀ የሚመስል በተጨማሪም እስካሁን ድረስ ከውጭ ወራሪ ነጻነቱን ጠብቆ የኖረ አገር እንዴት በዚህ ባጭር ጊዜ በሰባት ወራት ውስጥ ይሸነፋል? ጀነራል ስታራቼ ጥቁር ሸሚዝ ለባሽ ወታደሮቹ ፊት ለፊት በመሆንና ከአንድ ሜጀር ጋር በድምሩ ከ1500 ወታደሮች ጋር አንድ ጥይት እንኳን ሳይተኩስባቸው ገና የንጉሱ ጦር ሳይሸነፍ ሁለቱም ከተለያየ አቅጣጫ የኢትዮጵያ ጥንታዊ ከተማ የሆነችው ጎንደር እንዴት ይገባሉ? ማንስ ነው ይህንን ማስረዳት የሚችለው? ወይም ደግሞ ማርሻል ባዶሊዮ እንዴት አድርጎ ነው በመንገዱ ላይ መዋጋት የሚችሉ በ10,000 የሚቆጠሩ የኢትዮጵያ ወታደሮች በየጫካውና በየቁጥቋጦው ተደብቀው ምንም ተቃዋሚ ሳያጋጥመው ከአሸንጊ ኃይል ተነስቶ አዲስ አበባ የገባው? ለዚህ ውድቀት መንስኤ መልሱ ጠላት ለረጅም ዓመት በጥንቃቄ መደራጀቱ ወይም በአደረጃጀትና በጦር መሳሪያ የበላይነት ስለነበረው ብቻ አይደለም። ምክንያቱ ደግሞ የኢትዮጵያ ውስጣዊ ሁኔታ በተጨማሪ መመርመር አለበት። ታላቋ ኢጣሊያ የቅኝ ግዛቶቿ እንጀራናት እንደሆነች አድርጋ ነው የምትቆጥረው። ደሃና በህዝብ ብዛት የተወጠረችው ጣሊያን ከቁጥር በላይ ላደገው ህዝቧና ለምታመርተው ቁሳቁስ ገበያ ቅኝ ግዛት በጣም ያስፈልጋት ነበር። ኢትዮጵያ እስካሁን ድረስ በቅኝ ገዢዎች ሳትወረር የቆየች አገር ባላት የተፈጥሮ ሀብት የተነሳ ምክንያት ኖረም አልኖረም ኢላማ ሆናለች። በድክመት የታቀደ ጥቃት በ1888 ዓ.ም ባድዋ ተሞክሮ ከሽፏል። የሚቀጥለው ጥቃት በደንብ የታቀደና የተዘጋጀ መሆን ነበረበት። ባድዋ የደረሰው ሀፍረት መታጠር ነበረበት። ስለዚህ 40 ዓመት በሙሉ ጉልበት የተጠናከረና በደንብ የተደራጀ ዝግጅት ተጀመረ። ጣሊያኖች በመላው ኢትዮጵያ የተሰራጩ የንግድ ወኪሎች መሰረቱ። በወኪሉ ውስጥ የነበሩ ሰዎች ሰላይ፣ ሐኪምና የቴሌግራፍ ሰራተኛ ይጨምራል። የወኪሉ ዋና ዓላማ ከሰዎች ጋር ግንኙነት መመስረት፣ አስተሳሰባቸውን መማር፣ ለወደፊት የሚጠቅሙ መረጃዎችን መሰብሰብ፣ ጣሊያንን ተወዳጅ ለማድረግ ስጦታ በአልኮሆል የሚያብረቀርቁ የታደሱ የድሮ ጠመንጃዎችንና ገንዘብም በመስጠት ነበር። ሐኪሙ የታመሙ ድሆችን የነጻ ሕክምና መስጠት ከላይ ከተጠቀሰው ግብ ጋር አብሮ የሚሄድ ነበር። ቴሌግራም ሰራተኛው በተራው የታየውንና ውጤታማ የሆኑ ስራዎችን ሪፖርት መላክ ነበር ስራው። ለሰላማዊ ስራ ነው ተብሎ ኢትዮጵያ ውስጥ የሰዎች ቡድን በዚህም በዚያም ይላኩ ነበር። ነገር ግን ዋናው ዓላማቸው በጣም ጠቃሚ የሆኑ የአገሪቱን ቦታዎች ማወቅና ካርታ ማንሳት ነበር። ይህ በሙሉ ጉልበት የተደረገው የኢትዮጵያ ጥናት ውጤታማ ነበር። ምክንያቱም ስለ ኢትዮጵያ በጣም አዋቂ ኤክስፐርቶች ጣሊያናውያን ነበሩ። እንደ ባሮን ፍራንቼስኪ፣ እንደ ፖላራ፣ እንደ ታሎሞንቲና ደ ካስትሮ የመሳሰሉት ሰዎችና ሌሎችንም ጨምሮ። በተከተሉት ዓመታት ኤርትራና ሶማሌ በቁጥጥራቸው ስር ሆኑ። በከባድ ወይም ብዛት ያለው መጓጓዣ የሚሆኑ መንገዶች ተሰሩ። ጣሊያን ያገገመ በሽተኛ ነች። የአንድ ዲፕሎማት ንግግር ነበር በአዲስ አበባ። በካፖሬቶ ጊዜ የነበሩ ጣሊያኖች አሁን ካሉት ጋር ተመሳሳይ አይደሉም። የዓለም ጦርነት ትምህርት ሰጥቷቸዋል። የቀረውን ደግሞ ከሙሶሎኒ ተምረዋል። የቅኝ ግዛት ጦርነት በዚህ በጣም በተደራጀ ሁኔታ ተዘጋጅቶ አያውቅም። ሁሉም ነገር ተዘጋጅቷል። በመቶ ሺህ የሚቆጠሩ የጣሊያን ወታደሮች መርከብ ላይ መውጣት ብቻ ነው። ከዚያም ከኔፕልስና ከጄኖዋ ተነስቶ በጥቂት ቀናት ውስጥ ደጋማው የኤርትራ ቦታዎች ድንኳንና አልጋ ተዘጋጅቶ የበሰለ ምግብ ወደሚጠብቃቸው ቦታ መውረድ ነው። ከጠመንጃና ከ200 ጥይቶች በስተቀር ወታደሮቹ ሌላ ሸክም እንዳይዙ ተደርጓል። ሁሉም የሚያስፈልጋቸው ነገር በጭነት መኪና ይከተላቸዋል። የጎደለ ነገር የለም። በተቃራኒው ሁሉም ነገር ከሚገባው በላይ ነበር። በተለይ በጦርነቱ የመጀመሪያ አጋማሽ ድረስ በዚህ ግዙፍ በሆነ ድርጅት ምንም አይነት ስህተት አልነበረም። ምናልባትም በነሐሴና በመስከረም ወራት ከምጽዋ ወደብ በስተቀር ለዚህ ትንሽ ወደብ ከመጠን በላይ ነው የሆነበት። በቀን ወደ 90 መርከቦች ከጫኑት የጦር መሳሪያ ጋር የወደቡን ዕቃ ማራገፊያ ያጣብቡ ነበር። በዚህ ጊዜ የሚፈለገውን ነገር በቀላሉ ማግኘት ወይም በስርዓት መጠበቅ አስቸጋሪ ነበር። ጣሊያኖቹ ራሳቸው ኢትዮጵያ በዚያን ጊዜ ጥቂት ቦምቦች መጣል ብትችል፣ ጥቂት ጀልባዎች ማስመጥ ብትችል ወደቡ ጠቅላላውን ዝግትግት ብሎ ጦርነቱ ከመጀመሩ በፊት ያልቅ ነበር ይሉ ነበር። ነገር ግን የአየር ኃይሉ የጣሊያን ግንባር ቀደምና ውጤታማ መሳሪያ ነበር። ለዚህ ምንም ጥርጣሬ የለም። በአየር ላይ የሚወርደውን ቦምብ ነበር ኢትዮጵያውያን በጣም የሚፈሩት። ጆሮ የሚበጥሰው ድምፅና የቦምብ ፍንጣሪው ከዚህ በፊት እንዲህ አይነት ነገር አይተው ለማያውቁ ሰዎች አሸባሪ የሆነ የሚያስፈራ ስሜት ነው የፈጠረባቸው። ምንም አይነት መከላከያ መንገድ ባለመኖሩ ሽብሩ ደግሞ በዛው ልክ ይጨምራል። በእርግጥም የሰራዊቱ ወኔና ስሜት በዚህ መንገድ እንዲሰበር ሆኗል። ለነገሩ በትግታም ቢሆን መሃል አገር ያለ ሰው እንኳ ማምለጥ የማይችልበት ሁኔታ ውስጥ እንደሆነ አድርጎ ነበር የሚሰማው። በድንገት አውሮፕላን ይመጣና በጥቂት ደቂቃዎች ውስጥ ቤቱ በእሳት ይጋያል። ሴቶችና ልጆች ይሞታሉ ወይም ይቆስላሉ። እነዚህን ጭራቆች መከላከያ የለም። ታዲያ ሰዎች፣ ዘመድና ልጆች ራሳቸውን ለአደጋ አጋልጠው ወደ ጦር ሜዳ በመሄድ የጠላትን እንቅስቃሴ መግታት ካልቻሉ መታገሉ ጥቅሙ ምንድን ነው? ስለዚህ የልጆቻቸውንና የሚስቶቻቸውን ሕይወት ለማዳን ንብረታቸውንም ለመጠበቅ አቅም ከሌለው ንጉሥ ስር ከመሆን በጉልበቱ ለላቀው ኃይል እጃቸውን ሰጡ። ጣሊያኖቹ ሰላይ አውሮፕላኖቻቸውንም በደንብ ነበር የተጠቀሙባቸው። የኢትዮጵያውያንን ካምፕ በማግኘት የወታደሩን ቁጥር መገመትና የጉዞ አቅጣጫውን ማወቅ ይችሉ ነበር። ያም ሆነ ይህ ጣሊያኖቹ አብራሪዎቻቸው የጀግንነት ሥራ ሰሩ ብለው ጉራ ለመንዛት በቂ ምክንያት የላቸውም። እንዴት ነው በአየር ላይ የሚቃወማቸው አንድ ጠላት እንኳ ሳይኖር ስለ ጀግንነት የሚወራው? ፓይለቶቻቸው ልምድ የሌላቸው ለመሆኑ ኢላማቸውን የሚስቱት ቦምቦች ወይም ያለምንም ስሌት ዝም ብለው የሚጣሉት ቦምቦች ምስክር ናቸው። አንድ ጊዜ ዳባት ውስጥ ቆሞ የነበረ የኢትዮጵያ አውሮፕላን በሁለት የጣሊያን ቦምብ ጣዮች ይታያል። ከአጭር ከፍታ ሆነው 30 ቦምቦች ቢጥሉም ይስቱታል። ከዚያ ወደ ምድር ዝቅ ብለው ያን ምስኪን የፈረንሳይ ፖቴዝ አውሮፕላን አውቶማቲክ መሳሪያ ያርከፈክፉበታል። ያ አልሰራ ሲላቸው የእሳት ቦምብ በመጣል በመጨረሻ በእሳት ሊያነዱት ችለዋል። የመርዝ ጋዝ በጣም ወሳኝ በሆነ ጊዜ እንደ መጨረሻ አማራጭ አድርገው ነበር ጣሊያኖቹ የሚጠቀሙት። አዝነው ሳይሆን የመርዝ ጋዝ ውድ ስለሆነ በእነዚህ ያልሰለጠኑ ሰዎች ላይ በከንቱ እንዳይባክን ነው። ምናልባትም የተሻለ አጋጣሚ በአውሮፓ ለሚደረግ ውጊያ እየቆጠቡ ነበር። ኢትዮጵያውያን ደግሞ በአዲስ አበባ ገና አስቀድሞ ጋዝ ስለተባለ ነገር ትልቅ ፍራቻ ነበራቸው። በተለይም አንድ የአውሮፓ የጥርስ ሐኪም ስለ ጋዝ ጽሑፍ ከጻፈች በኋላ ጋዝ የሚለው ቃል ብቻ ሲጠራ ያንቀጠቀጣቸው ነበር። ታዲያኖቹ በአውሮፕላን በመላው አገሪቱ ወረቀት በትነዋል። በወረቀቱም የሚታወቁ የጋዝ አይነቶች፣ በውስጣቸው ስለሚገኙ ኬሚካሎች፣ አስተካጊ የሆነ ውጤታቸውና አንድ ሰው የጋዝ ማስክ በማድረግ ብቻ ራሱን መጠበቅ እንደሚችል የሚገልጹ ነበሩ። ነገር ግን ለእያንዳንዱ አይነት ጋዝ በጽሑፍ ውስጥ የመጨረሻው ቃል የሚለው ለእነዚህ ጋዞች የተጋለጠ ሰው ምንም አይነት የመዳን ተስፋ የለውም ነው። እነዚህ በራሪ ወረቀቶችም ደጃዝማች አያሌው ባሉበት ግንባር መጥተው ነበር። እዚያን ጊዜም ለመርዙ መፈወሻ የሚሆኑ 5 ሳጥን ሙሉ የሎሳንቲን መድኃኒት የመጣልን ጊዜ ነበር። በወረቀቱ ውስጥ የተጻፈውን ነገር ወታደሮቹ ማወቅ ሲጀምሩ የነበራቸው ወኔ ማሸሸ። በግልጽ ምንም አይነት ጋዙን የሚቋቋም ነገር አለመኖሩን ነው የተረዱት። በጣም የተናደዱት ደጃዝማች ጽሑፉን የጻፈው ሰው መሰቀል አለበት አሉ። እንደሳቸው አባባል የአማርኛው ጽሑፍ እንኳ ራሱ አስቀያሚ ነው የነበረው። ስለ ፕሮፓጋንዳ ጥቂት ቃላት ለመጨመር፣ ጣሊያኖቹ የኢትዮጵያውያኑን ስነ ልቦና እና አስተሳሰብ አስቀድመው በደንብ አጥንተውታል እና እንዴት አድርገው እንደሚያዳክሙትም ያውቃሉ። በጦርነቱ ጊዜ ፓምፍሌት ወይም በራሪ ወረቀቶችን በየጊዜው ይበትኑ ነበር። ሁልጊዜም በመሃል አገር ስለ ጦሩና ስለ ሕዝቡ ትክክለኛ ጊዜና ቦታ ጠብቀው ነበር የሚያደርጉት። ጦርነቱ በተጀመረበት ሳምንት ውስጥ ኢትዮጵያውያን የሚከተለው ወሬ ደርሷቸው ነበር። በአገራችሁ የሚኖር ባህታዊ ከዓመት በፊት የሚከተለውን ትንቢት ተናግሮ ነበር። በ1928 ዓ.ም በዘመነ ዮሐንስ ታላቋ ኢጣሊያ የበለጠ ታላቅ ትሆናለች። በኢትዮጵያ ዘመን አቆጣጠር 4 ዓመታት በተራ በተራ በአራቱ ወንጌላውያን ስም ይጠራሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተብለው ጳጉሜ 6 ቀን የሚሆነው ሁል ጊዜ በዘመነ ዮሐንስ ጊዜ ነው። ይህ የባይዛንቲን አቆጣጠር ነው። 1928 ዓመተ ምህረት በአውሮፓውያን 1936 ነው። ብዙ ሰዎች ይህን ትንቢት የማይረባ ትርጉም የሌለው ጨዋታ ነው የሚሉት። ነገር ግን ኢትዮጵያውያን ባህታውያን ላይ ያላቸውን ሙሉ እምነት ለተረዳ ሰው ጣሊያኖች ኢትዮጵያውያንን በደንብ አድርገው እንደሚያውቁ መገንዘብ ይችላል። እንግዲህ ጣሊያኖች የኢትዮጵያውያንን ወኔ ለመስበር የተጠቀሙባቸው እነዚህ ሁሉ ዘዴዎች በኢትዮጵያ በፍጥነት መውደቅ በቂ ምክንያት ናቸው ካልተባሉ፣ ታዲያ ትክክለኛው አገሪቱን ለውድቀት የዳረጋት በአገሪቱ ውስጥ የነበረው ሁኔታ ምን ነበር? በራስ መተማመንና ስንፍና። የኢትዮጵያ ታሪክ ጸሐፊዎች ሕዝቡን ከጥንት ጀምሮ ነጻ የሆነች አገር ነች እያሉ ሲነግሩ ነበር። ከነጮች ጋር በተደረገው አንድ ጦርነት በ1888 ባድዋ አስደናቂ ድል ተጎናጽፈዋል። እንግሊዝና ፈረንሳይ መሬታቸውን እንደሚመኙ ግን ደፍረው እንዳላጠቁ ያውቃሉ። ይህ ደግሞ በዓለም ውስጥ ጥሩ ተዋጊዎች እንደሆኑና የማይሸነፉ እንደሆኑ አድርገው ራሳቸውን እንዲቆጥሩ አድርጓቸዋል። ከኢትዮጵያውያን ጋር ጥቂት ጊዜ ያሳለፈ ሰው ኢትዮጵያውያን ኩሩና በራሳቸው የሚተማመኑ መሆናቸውን ማወቅ ይችላል። የዚህ ውጤት ደግሞ ስንፍና ነበር። ረጅም ጊዜ ስር የሰደደም ነበር። ማንም ያጠቃቸው ደዛ ከሆነ ደግሞ አገርን ለመከላከል ምን አስጨነቃቸው? ወይም በአውሮፓውያን ሞዴል ሰራዊት መገንባት ለምን ያስፈልጋል? እያንዳንዱ ኢትዮጵያዊ ከትውልዱ ተዋጊ ነው። ጠመንጃውንም ሆነ ጎራዴውን ያለምንም ችግር በደንብ መጠቀም ያውቅበታል። ስልጠና ያምን ጥቅም አለው? በተለይ ጣሊያኖች በሰዓታት ውስጥ ከፍተኛ ሽንፈት ሲደርስባቸው ካዩ በኋላ የነበራቸው በራስ መተማመን ስሜት ደግሞ ከፍተኛ ደረጃ ደርሷል። በተለይም ለአመታት ወደ አገሪቱ በሚመጡት አውሮፓውያን ሽንገላና አስመሳይ ሙገሳ በየጊዜው ሲደረግላቸው ስለነበር ይህንን አደጋ በደንብ ተረድተው የነበሩት የመጨረሻው ንጉስ ነበሩ። ሰዎቻቸውን ለማስረዳትና ለማስገንዘብና የነበረውን ሁኔታም ለማሻሻል ሞክረው ነበር። ነገር ግን አንድ ብቸኛ በሰውነት ተቀቅ ያለ ሰው ከ15 ሚሊዮን ስንፍና የተሞላበት አንጎል ጋራ ምን ፋይዳ ማምጣት ይችላል? ከዚህ በላይ ንጉሱ ዘግይተው ነው የደረሱት። ወደ ኋላ በታዩት አመታት ሙከራቸው በሙሉ ተስፋ አስቆራጭ ነው የሚል ደረጃ እንደደረሱ ያስታውቅ ነበር። ካቅማቸው በላይ ነበር። ለማሻሻል የነበራቸውን ብርቱ ምኞትና ፍላጎት አጡ። ሁለት የውስጥ እርስ በርስ ባላንጣነትና ደስተኛ አለመሆን። ሌላ ሰው ደስ የሚለውን መናገር ይችላል። ነገር ግን አጼው በዚያን ጊዜ ተወዳጅ አልነበሩም። ለአብዛኛው ህዝብ ያገሪቱ መስራች የሆኑትን የምኒልክ ዙፋን በጉልበቱ የወሰደ ሰው ነበሩ። የኦሮሞ ተወላጆች በሙሉ አጼ ምኒልክ በእነሱ ላይ የሾሟቸውን ልጅ ኢያሱን አልረሱም። በየአመቱ ግብር እየተጨመረ በገበሬዎች በኩል መማረርን አስከተለ። እንደ እውነቱ ከሆነ ንጉሱ የተለያዩ ግብሮች እንዲቆሙ ትእዛዝ ቢሰጡም በየአቅራቢያው በሚገኙ ሹማምንት ትእዛዙ ተቀባይነት ስላልነበረው በእጃዙር ደካማ ማዕከላዊ መንግስት ሆኖ በመታየቱ የመከፋትን ስሜት ፈጠረ። በአካባቢ ገዢዎች መካከል የባላንጣ ስሜት በየጊዜውና አሁንም ድረስ በኢትዮጵያ ይታያል። ከንጉሱ ፊት አንዱ ሌላውን ይኮንናል። ሰው ሆኖ መሳሳት ያለ ነገር ነው። ንጉሱም ደጋግመው በስህተት ትክክለኛውን ወገን አልያዙም። ንጉሠ ነገሥቱ እሳቸው ሲያደርጉት እንደነበረው በስራቸው ባሉ ሰዎች መካከል በነበረው ጠብ ውስጥ ገብተው በችኮላ ውሳኔ ለአንዱ ወይ ለሌላው ወገን መስጠት አልነበረባቸውም። ጉዳዩን በውል ለመመርመር በቂ ጊዜ አልነበራቸውም። ስለዚህ በአማካሪዎቻቸው አማካይነት ወደ ተሳሳተ አቅጣጫ ይሄዱ ነበር። ይህ ደግሞ በየክልሉ ባሉ ሹማምንት ላይ የመከፋት ስሜትን ቀሰቀሰ። ንግርትና ቅስና። ንግርት ለኢትዮጵያ ውድቀት ምክንያቶች ከሆኑት አንዱ ነው ብሎ መናገር ትንሽ እንግዳ ነገር ይመስላል። ያለውን ተጽዕኖ ከመጠን በላይ ሳያጋንኑ ግን ተጽዕኖ እንዳለው ማመን ተገቢ ነው። ኢትዮጵያውያን በንግርት የሚያምኑ ሰዎች ናቸው። በጊዜው በመላው አገሪቱ የተሰራጩ ንግርት ተናጋሪዎች የሚሉትን በቀላሉ የሚቀበሉና የሚፈሩ ነበሩ። ትንቢት ወይም ንግርት ተናጋሪዎች ደግሞ የተለያዩ ነበሩ። እንደ የኦሮሞ ቃልቻ፣ ሼኮች፣ ደብተራና ጠንቋዮችን ጨምሮ በቅርብ ጊዜ የተለያዩ ትንቢቶች በየጊዜው ይነገሩ ነበር። ሁሉም ግን ተመሳሳይ አባባል ነበረባቸው። ከውቅያኖስ ማዶ በሚመጡ ሰዎች ትልቅ ጦርነት ይመጣል። ቁጥራቸው እንዳንበጣ ብዙ ነው። በአፍንጫቸው እሳት የሚረጩ ክንፍ ያላቸው ፈረሶች አገሪቱን በመላ ይወሩና ይወስዷታል። ረሃብና በሽታም ይከተላል። የወራሪዎቹ ዙፋንም የመጡበት ጎዳናም ክፍት ይሆናል። ይህ ሁኔታ ግን ብዙም አይቆይም። ቢበዛ 3 ወር ወይም 3 ዓመት ብቻ ነው። አዲስ ንጉስ የእውነተኛው እምነት ጠባቂና ድሃን የሚወድ ወደ ዙፋን ይመጣል። ምክንያቱም ከውቅያኖስ ማዶ የመጣው ኃይል በጎረቤቱ ይሸነፋል። ጦርነቱ እንደተጀመረ በመሃል አገር የሚኖረው ሰው ጦርነቱን ኢትዮጵያውያን ያሸንፉት ይሆን ብሎ ራሱን እየጠየቀ ነበር። መልሶ መላልሶ የሚሰማው ደግሞ አዎ፣ ግን ይሄኛው ወይም ሌላኛው ትንቢት ተናጋሪ በዚህ መንገድ ወይም በሌላ መንገድ ነው ያለው የሚል ነው። ወደ ጦር ሜዳ ሄዶ ጠላትን ለመምታት በነበረው ጽኑ ፍላጎት ሰራዊቱ ንግርት ነጋሪዎች ያሉትን ነገር አላስተባቃውም ነበር። ነገር ግን ጦርነቱ እየተራዘመ ሲሄድና በጦርነት መሸነፍ ሲመጣ ከሰሟቸው ንግርቶች ስለመጥፎቹ ማሰብ ጀመሩ። ከፍተኛ ስልጣን ያለው እያንዳንዱ ጦር አዛዥ ደግሞ ጦር ሜዳ ተከትሎ የሚሄድ ደብተራ ሼኪ ወይም ቃልቻ ነበረው። እነዚህም በየጊዜው የሚጠየቁና ለምክር የሚፈለጉ ነበሩ። አንዳዛዥ አዋቂ ሳይማክር ወይም ሳይጠይቅ ዘመቻ ወይም ጦርነት መጀመር አለዚያም ጠንከር ያለ እንቅስቃሴ አያደርግም ነበር። የደጃዝማች አያሌው ጓደኛ እንደመሆኔ በዚህ ጉዳይ አብሬያቸው እሄድ ነበር። ትዕዛዝ ይሰጥና በመጨረሻው ደቂቃ ይሰረዛል። ለምን ሲባል ዋናው አዋቂ ሊበኩሉ ይህ ሙከራ ውጤት የለውም ብሏል ነው መልሱ። ጉዞ እየተደረገ ድንገት መሃል ላይ ይቆማል። ምክንያቱም ፊት ለፊት ከሚጓዙት አንዱ ወፍ መንገድ ላይ አይቷል። የተሰጠ ትዕዛዝ መልሶ ይሻራል። ምክንያቱም የወፍ ጩኸት ወይም የኤሊ ድምፅ ተሰምቷል። ቄሶችን በተመለከተ በማጠቃለል ንጉሱ ከጠዋቱም ቢሆን የነበራቸውን የደከመ በራስ መተማመን መልሶ አዳክሞታል ማለት ይቻላል። የአገሪቱ መሪ ተሐድሶ ለማድረግ በነበራቸው እቅድ መሰረትና ተጀምሮም በነበረው ሥራ የቤተ ክርስቲያንን ኃይል ለመገደብ ሞክረው ነበር። በዚህ ምክንያት በቄሶቹ በኩል ተወዳጅነት አልነበራቸውም። ካቶሊክ ናቸው ወይም ጸረ ማርያም ናቸው እያሉ ሲጠሯቸው ነበር። ሲከፋም አገሩን የከዳ ይሏቸው ነበር። አራት ደካማ አደረጃጀት። ከዚህ ቀደም አስቀድሞ እንደተጠቀሰው ለውድቀቱ አንደኛው ምክንያት በግልጽ በመከላከያ ሚኒስቴር ውስጥ የነበረው የከፋ አደረጃጀት ነበር። እስከ መጨረሻው ሰዓት ድረስ ይህ ለአንድ አገር ህልውና ወሳኝ የሆነ ሥራ ተረስቶና ተንቆ ነበር። ከውድቀቱ ከብዙ ዓመታት በፊት ሕዝቡን እየቦጠቦጡ በአውሮፓውያን መልክ የክብር ዘበኛ ጦር ያደራጁ ነበር። ይህ የሰልፍ ወታደር አዲስ አበባ ተቀምጦ መጠን የሌለው ገንዘብ የሚወጣበት ሲሆን፣ በሌላ በኩል በመሃል አገርና በየዳር ድንበሩ የተሰማራው የመከላከያ ሰራዊት በጣም ተዳክሞ ነበር። ጣሊያኖቹ በድንበራቸው ላይ ምሽጎችን በየተራ ሲገነቡና ወደ ኢትዮጵያ ድንበር ውስጥ እየገቡ 10ና ከዚያ በላይ ኪሎ ሜትር ሲወስዱ ኢትዮጵያውያን እጃቸውን አጣምረው የምጸት ሳቅ እየሳቁ ይመለከቱ ነበር። ድንበራቸውን ለመከላከል ሐሳቡ አልነበራቸውም። በመሃል አገርም ቢሆን የወታደር ካምፕ መመስረቱ አልታያቸውም። በመሃል አገር ወታደራዊ ካምፕ ቢኖር ደግሞ የአካባቢ ሹማምንቶችን ታዛዦች አድርጎ ሥርዓት ይፈጥር ነበር። የተሾሙ አማካሪዎች በየተራ ይህን ጉዳይ ቢያነሱም ንጉሱም ሆነ ሚኒስትሮቹ ነጮች ላይ ባላቸው የተፈጥሮ ጥርጣሬ ምክንያት ምክሩን አልተቀበሉም። ምክር ሲሰጥ በደንብ ያዳምጣሉ። ከተወያዩም በኋላ ምክሩ ጠቃሚ ነው፣ የተለየ ነው ይላሉ። አማካሪውንም ያመሰግናሉ። እንዲህ አይነት ብልሃት እነሱ በጭራሽ እንደማያስቡትም ይናገራሉ። ነገር ግን ደስተኛና የረካው አማካሪ እግሩ ሲወጣ የተናገረውን ነገር ረስተውታል፣ ወይም ልዩ ነው የተባለውን ምክሩን ተቀብለው እርምጃ ላለመውሰድ ይወስናሉ። አንዳንድ ጊዜ ፊት ለፊት ጮክ ብለው በማዛጋት አማካሪውን ያበሳጫሉ። ጦርነቱ በር ላይ ሲደርስ ብቻ ነው በቂ ጠመንጃ፣ ጥይትና መድፍ እንደሌላቸው ያወቁት፣ የአየር መከላከያ አለመኖሩንም ጨምሮ። ከዚያ በኋላ በግራም በቀኝም ማግኘት የሚችሉት ነገር ካለ መደራደር ይጀምራሉ። የጀርመን ይሁዳዊና ኢትዮጵያዊ ዝርያ ያለበት የትንሽ መሳሪያዎች ሻጭ አውሮፓ ተልኮ ልምድ የሌለውን የጦር መሳሪያ እንዲገዛ ይሆናል። ውጤቱ ለኢትዮጵያውያን የሚያሳፍር ነበር። በጦርነቱ ጊዜ ዕቃ ማጓጓዣ ማደራጀት አስቸጋሪ ስለነበር ወታደሮቹ በየጦር ሜዳው ይራቡ ነበር። አዲስ አበባና ደሴ ግን ከተራው ኢትዮጵያዊ የተዋጣው ስጦታ መጋዘኖችን ያጣበበ ነበር። ምንም አይነት የህክምና እርዳታ የሌላቸው ብዛት ስላላቸው የጦር ክፍሎችስ ምን ይባላል? ለሁሉም ነገር ከውጭ የሚመጣ የቀይ መስቀል አምቡላንስ ይጠብቁ ነበር። ራስምሩ ሐኪምና የህክምና ቁሳቁሶች እንዲላክላቸው ሲጠይቁ መንግስት የሰጠው መልስ በሱዳን በኩል የሚመጣ የእንግሊዝ አምቡላንስ መንገድ ላይ ነው የሚል ነበር። የተባለው አምቡላንስ ሳልመጣ ራሳቸው ለ40,000 ሰዎች ሐኪም መሆን ነበረባቸው። ለእንዲህ አይነቱ አሳዛኝ ደካማ አደረጃጀት ከመጀመሪያው ንጉሱ ራሳቸው ኃላፊነት አለባቸው። ይህ በሙሉ የእሳቸው ጥፋት ነበር። ጉዳዩን አቅልለውታል ወይም ከሥራቸው ያሉ ሰዎችን ስለማያምኑ ኃላፊነት መውሰድ እንዲማሩ እንኳን አልፈቀዱላቸውም። በዙሪያቸው የተሰበሰቡ ባለስልጣኖች ከጥቂቶቹ በስተቀር ሰነፍና የማይፈይዱ ነበሩ። የንጉሱ ፍላጎት ምን እንደሆነ ባይታወቅም ይህ ነገር ደግሞ የራሱ ችግር ነበረው። ለባለስልጣኖቹ ንጉሱ ራሳቸው የረሱት ነገር መሆኑን እንኳን ያወቁ በራሳቸው አነሳሽነት ጉዳዮችን መፈጸም አይታያቸውም። ለትንሹና ጥቃቅን ነገር በሙሉ ንጉሱን መጠየቅ ነበረባቸው። አምስት የኢትዮጵያ በፍጥነት መሸነፍ በሊግ ኦፍ ኔሽንስ መተማመን ነው። ኢትዮጵያ የሊግ ኦፍ ኔሽንስ አባልነት የፈለገችው ከጎረቤቶቿ የሚደርስባትን ጥቃት ለመከላከል ነበር። ያ መከላከያቸው ነበር። እናም ተማምነውበት ነበር። ምክንያቱም ኢትዮጵያውያን ይህን ያህል ወጪ የሚፈጅ ማህበር ኃያል ቢሆን ነው ብለው ያስቡ ነበር። ወራት እያለፉ ሲሄዱም መግለጫዎች ከአንድ ኮሚቴ በሌላው ኮሚቴ ቢሰጥም ውጤት አልባ በመሆኑ ለኢትዮጵያውያኑ ቆይቶ ግልጽ የሆነው ነገር ምንም አቅም የሌለው ድርጅትን እንደ ጠባቂ አድርገው መተማመናቸው ነው። ጥርጣሬ በተስፋ መቁረጥ ተተካ። ዘግይተውም ነው ከዚህ ከማያስተማምንና ብዙ ገንዘብ የሚጨርስ ድርጅት ጋር ለክልክ ባይኖራቸው ራሳቸውን በተቻለ መንገድ መከላከል ይችሉ እንደነበር የተረዱት። ይህን ድርጅት ባያምኑት ኖሮና ህጉን እና ደንቡን ባይቀበሉ የራሳቸው የጦር መሳሪያዎች ራሳቸውን በሚመቻቸው መንገድ ይኖራቸው ነበር። ስለዚህም ጣሊያኖች ጥቃት ሳይጀምሩ ገና እየተደራጁ እያሉ ማጥቃትም ይችሉ ነበር። ጠላት ራሱ እንኳ ቢሆን ማለትም ጣሊያኖች ራሳቸው ኢትዮጵያውያን ማሸነፍ ስላለመቻላቸው የጥርጣሬ ሐሳብ ነበራቸው። ስለዚህ እንደ ኢትዮጵያውያን ግንዛቤ ዋናው የሽንፈታቸው ምክንያት ሊግ ኦፍ ኔሽንስ ነው። ተፈጸመ። ዶክተር ቶማስ ፒ ኮልማን ስለ ሃራልድ ናይስትሮም ከጻፉት የተዘጋጀ። ሃራልድ ናይስትሮም በጥር ወር 1898 ዓ.ም ሃራልድ ናይስትሮም እንደ አውሮፓ አቆጣጠር በጥር ወር 1898 ዓ.ም በኤርትራ ውስጥ በለሳ በሚባል ቦታ በጭቃ ቤት ውስጥ ነው የተወለደው። ወላጆቹ ካርል ናይስትሮም እና አግነስ ናይስትሮም በዚህ ቦታ ለ15 ዓመታት ኖረዋል። ቦታው እርስ በርስ በሚዋጉ ጎሳዎች የተከበበ ስለነበር ሁልጊዜም ፍርሃት ነበር። የጭቃ ቤታቸው አንድ ክፍል ብቻ ሲሆን ወለሉም ከጭቃ ነው የተሰራው። ግርግዳው በጭቃና በበት የተለቀለቀ ነበር። ፈጣሪ ሊያገለግሉ ስለወጡ ምንም ጊዜ ቢሆን ደሃነን ብለው አስበው አያውቁም። ሃራልድ ለመጀመሪያ ጊዜ ወደ ስዊድን ሲሄድ የ22 ዓመት ወጣት ነበር። እናትየዋ ወጣቱን ኮሌጅ መግቢያ ደረጃ እስኪደርስ ቤት ውስጥ ነበር ያስተማሩት። ለሕክምና ትምህርት ወደ ቤይሩት ሄዶ የሜዲካል ዲግሪ ተቀበለ። ከዚያም ለተጨማሪ ስልጠና ወደ ፈረንሳይ ከሄደ በኋላ የሕክምና ፈቃዱን በኒውዮርክ ስቴት ነበር ያገኘው። ወደ ስዊድን ሲሄድም ከወደፊት ባለቤቱ ጋር ተገናኘ። ከሳፈን ቫርማንላንድ ነበር ሴትዮዋ የመጣችው። ከዚያ በኋላ በሶስት ጦርነቶች ጊዜ ችግርና መከራም አብረው አይተዋል። አብረው ሲኖሩም ሁለት ልጆች ወልደዋል። የመጀመሪያው ልጅ ወንድ ጋነር፣ ተከታዩ ደግሞ ሴቷ ብርጊታ ነበረች። ጋነር 19 ዓመት ሲሞላው የትምህርት ቤት ፈተናውን ከጨረሰ በኋላ የባህር ኃይል ውስጥ ተሰልፎ ጎትላንድ በምትባል መርከብ ተመድቦ ነበር። ሃራልድ ወደ ኢትዮጵያ በሄደበት ጊዜ ባለቤቱ ማርታ ሳፍል ስዊድን ውስጥ ነበረች። በዚያም እያለች የወንድ ልጃቸውን የጋነርን ሞት ትሰማለች። በመርከቧ ላይ በመድፍ ውስጥ እርሳስ ሲያስገቡ ፈንድቶ ከጋነር ጋር ሶስት ሰዎች በቅጽበት ሕይወታቸው አልፏል። ሃራልድ የኢትዮጵያውያን ባህል መሰረት ለሶስት ቀናት በሐዘን ተቀመጠ። ከዚያ በኋላ ስለዚህ አሳዛኝ ቀን አንስቶም አያውቅም። ማርታ ደግሞ በስዊድን በራሷ መንገድ ነበር ሐዘኗን የገለጠችው። በየዓመቱ ከጋነር ፎቶ ፊት ለፊት ሻማ ታበራ ነበር። በ1928 ዓ.ም እንደ አውሮፓ አቆጣጠር ወደ ኢትዮጵያ ሲመለስ የክብር ዘበኛ ሐኪም ሆነ። ከሰባት ዓመታት አገልግሎት በኋላ ጦርነት መጣ፣ ችግርም ተከተለ። ፋሽስቶቹ ምንም ርኅራሄ አልነበራቸውም። ደሃ ኢትዮጵያም እንደዚህ አይነት ስቃይ ደርሶባት አያውቅም። በጦርነቱ ጊዜ ሐኪሙ ሃራልድ ከደጃዝማች አያሌው ብሩ ጦር ጋር በመዝመት ብዙ ፈተና እንደደረሰበት መጽሐፉ ያስረዳል። በደብረ ታቦር ከተማ ሃራልድ ለጣሊያኖች እጁን ከሰጠ በኋላ የጣሊያው ሜጀር ለሃራልድ ደብዳቤ እንደተላከለት ይነግረዋል። ባለቤቱ ማርታ ሃራልድ በሕይወት ይኖራል በሚል ተስፋ በስዊድን በጣሊያን ኤምባሲ በኩል ነበር የላከችው። ከዚያም ሜጀሩ በተጨማሪ ነገር ሃራልድን አስገረመው። ሜጀሩ ሮም ደውሎ ወደ ስዊድን ከተላለፈ በኋላ ሬዲዮውን ለሃራልድ በመስጠት ያንተ ነው እንደፈለክ ተናገር ብሎ ከባለቤቱ ማርታ ጋር አገናኝቶታል። ሃራልድ በሕይወቱ እንደዚህ ቀን ተደስቶ እንደማያውቅ ይናገር ነበር። ከጦርነቱ በኋላ ስዊድን እንደተመለሰ በስፔን የእርስ በርስ ጦርነት ተጀመረ። ሃራልድም በቀይ መስቀል ጦር ስር ስፔን ሄደ፣ እንደገናም ጦርነት አየ። ከዚህ በተጨማሪ ፊንላንድ በነበረው ጦርነትም ከስዊድን በቀይ መስቀል ስር እንዲሄድ ሆኗል። በ1940 እንደ አውሮፓ አቆጣጠር በስዊድን የሐኪምነት የሙያ ፈቃድ ተቀበለ። እስከ 1945 ዓ.ም በስዊድን የሕክምና ሙያ ሲሰራ ቆየ። በ1945 ወደ ትውልድ ቦታው ተመለሰና በአድዋ በመንግስት ስራ ሲሰራ ቆየ። በኋላም በ1952 እንደ አውሮፓ አቆጣጠር በሚስዮን ስር የሚፈልገውን ስራ ጀመረ። ለ12 ዓመታት በአሰላ ሆስፒታል ያገለገለ ሲሆን የአሩሲ ጠቅላይ ግዛት የጤና ጥበቃ ቢሮ ኃላፊም ነበር። 12 ቋንቋዎች የመናገር ችሎታው ዓለም አቀፍ ዝናን ነው ያተረፈለት። አዋሳ ቤት ሰርቶ በዚያው ጡረታ ወጣ። በኋላም በህመም ምክንያት ሴት ልጃቸው ብርጊታ መጣ፣ ቤታቸውን ትተው ወደ ስዊድን ተመለሱ። በ1974 በህዳር ወር ስዊድን ሲገቡ እየጠበቋቸው የነበሩ 100 የሚሆኑ ሰዎች በመዝሙር ነበር የተቀበሏቸው። የመጨረሻው ቀን ታህሳስ 18 1974 እንደ አውሮፓ አቆጣጠር ነበር። ሕይወቱ ከማለፉ በፊት በቦታው የነበረ ጓደኛው የሰማው ቃል ነበር። ቃሉን እንደተናገረም አረፈ። ቃሉ እባክህ مزمور داويت مئراف عند متوسطن أنببلين يميل نبار موتنا قداسي نفسنا قداسي لمعات هون كنا لسبت نساو بتزته قرشا وستين اياسا الساو لانتن ترفي انت لني موته كانت موت زرلا انقوان استرفي موتهن تتفي ማህሌት ቆም ኩልህ በእንባ ጸናጸል አንተ የኔ አላፊ እኔ ያንተ ቅጽል ህዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ህዝ ትለኛለህ ዛሬ አንተ የለህም أنت مواجه مسوعيت أني دمو قوامي لكهن قطعمي لموته سداري يكني زرافي أنقوان نام تشيتن لفستسو دمه لنفس قلافي إيهو جزي كفو أني قوامي هني أنتن أبو عرقو يعسال لفنو نقر كدم سري سرقو باي يمتا اللي هي يمتا محلاي تزتا اختنطو يوتا كا قتمم قتم موتهن قتم كت يقوامي مواشوني تزتا هنور كت يزت عات لجوت نسانتن بلن بنسوخ لبونا نافكن عدي الزمن كنعان لنقبا أسكوالاون كبن مزمور سنة السماء ممنا قواغن شرق مالنا نبتا فكراتش نبرا تالاتني قطا يهزر فعات لجوش نتعنتن يالن كوروجو تقدو بدامي تاتبن لزاش تقرافر لجوشو نبرن ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጠይት ያለቀን ዘራችን ተቆጥሮ እግርና እጃችን ፍጥኝ ተጣፍሮ በየመታጎሪያው የተወረወርን ልጆቿ ነበርን። አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ? እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ።
የጀግና ነው ቤቱ ከበለዳው ተዋቆ ተማግሮ የተሰራበት የወደነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረ ባስፋልት የደግና ነው ደሙ የፈሰሰበት ያራት ኪሎ ሃውንት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈቶ ባናቱ ከሚያዚያ አንስቶ ስቴክ ካፊቱ የሚታወስበት ተፈቶ ሃውንቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተ ባገሩ ይጥፋል አበራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጥፋል አፈሩ የማን ሻጭ ከላዩ የማን ደም ከፍሩ ማን አለ በቤቱ የሚሰራ ሞት አድቦ ተቀምጦ ዝም ካለም እየየ ዝም ካለም ውደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይችን ቀን አንገቴ እንደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ምሰል መቆየት ደግ ነው ሁሉም ታለፈና ሀገር ሞታ አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጃያችን ያድዋው አርበኞች የማይጠው ዘግኖች የኢትዮጵያ ልጆች ወጣት ተማሪዎች ያሳሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አጓራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
Oh, where's the water?
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
Bala ke